ወደ ለቱ አብይ ርዕስ እንሻገር። በሰሜን ኢትዮጵያ የነበረውን ጦርነት ለማስቆም ደቡብ አፍሪካ ፕሪቶሪያ ላይ የሰላም ስምምነት ከተፈረመ ወራቶች ተቆጥረዋል። በርካታ መፈታት ያለባቸው ኢኮኖሚያዊ፣ ማህበራዊ ጥያቄዎች ቢኖሩም ቢያንስ ለብዙ ሰዎች ሞትና መፈናቀል ምክንያት የነበረው ቀጥተኛ ውጊያ ቆሟል። ኢትዮጵያ ፖለቲካ ግን አሁንም አልተረጋጋም። ለመሆኑ ለኢትዮጵያ መረጋጋት ስጋት ሆኖ የቀጠሉ ጉዳዮች ምንድናቸው? በኢትዮጵያ ፖለቲካዊ ጉዳዮች ላይ ትንታኔ በመስጠት የሚታወቁት በዩኒቨርሲቲ ሚሲሲፒ ግዛት የጋዜጠኝነትና ኮሚዩኒኬሽን መምህር ዶክተር ዘነበ በየነን ባልደረባችን ስመኝሽ ቆየ አነጋግራቸዋለች። ወደዚያው እናቀርብ።
ዘነበ በየነ ባላለው በዩኒቨርሲቲ ኦፍ ሚሲሲፒ የጋዜጠኝነት ትምህርት ክፍል ተባባሪ ፕሮፌሰር እና በትምህርት ቤቱ የዓለም አቀፍ ፕሮግራሞች አስተባባሪ ነኝ።
ዶክተር ዘነበ፣ እንግዲህ በሰሜን ኢትዮጵያ የነበረውን ግጭት ለማስቆም የሰላም ስምምነት ከተፈረመ ጥቂት ወራቶች ተቆጥረዋል። በርካታ መፈታት ያለባቸው ኢኮኖሚያዊ፣ ማህበራዊ ጥያቄዎች ቢኖሩም ቢያንስ ግን ለብዙ ሰዎች ሞትና መፈናቀል ምክንያት የነበረው ቀጥተኛ የነበረው ውጊያ ቆሟል። ግን ያም ሆኖ የኢትዮጵያ ፖለቲካ አሁንም አልተረጋጋም። ለዚህ አለመረጋጋት ምክንያት ሆነው የቀጠሉ ጉዳዮች ምንድን ናቸው?
በጣም አመሰግናለሁ። ይሄ ጥያቄ ብዙ ነገሮችን የያዘ ጥያቄ ነው። ጥያቄው ላይ እንዳመለከትሽው በሰሜን ኢትዮጵያ የነበረው ግጭት መቆሙ፣ ያለ ማስቆም የሰላም ስምምነት መፈረሙ በራሱ ትልቅ መርታ ነው ብዬ አስባለሁኝ። የዛ የሰላም ስምምነት ግን ኢትዮጵያ ውስጥ ያለውን ችግር ሙሉ ለሙሉ ይፈታዋል የሚል እምነት የለኝም። ምክንያቱም በመጀመሪያ እዚህ ችግር ውስጥ እዚህ ደረጃ ላይ እንዴት ልንደርስ ቻለን? በየአካባቢው ያሉት ጥያቄዎች ከመልካም መስተዳደር ጋር ሊሆን ይችላል፣ ከይዞታ ይገባኛል ሊሆን ይችላል፣ ሌሎችም የፖለቲካ ጥያቄዎች ለእኔ መሰረቱ ሁለት ወይም ሶስት ነገር ናቸው ብዬ አስባለሁ። የመጀመሪያው የዚህ ችግር ዋና መንስኤ ነው ብዬ ማምነው እንደኔ እይታ ህገ መንግስቱ ራሱ ይመስለኛል። ይሄ ህገ መንግስት ከሚያደርጋቸው ነገሮች አንዱ ክልሎችን የራሳቸው የታጠቀ ኃይል እንዲኖራቸው ያደርጋል። ይሄ የታጠቀ ኃይል በፌዴራል መንግስት ተጠሪነቱ ለማን ነው? በምንስ መንገድ ነው ከፌዴራል መንግስቱ ጋር አብሮ የሚሰራው የሚለው ጥያቄ እኔ ብዙ መልስ ያለው አይመስለኝም። ክፍተት ያለበት ይመስለኛል። አንዱ እሱ ነው። ሌላው በተለያዩ አካባቢዎች በተደጋጋሚ የሚነሱ ወደ ክልል የመሆን ጥያቄዎች ይመጣሉ። ወረዳዎች ዞን እንሆን የማለት ነገር ይመጣሉ። እንደዚህ አይነት የአስተዳደር ጥያቄ ሊቆም በማይችል መልኩ ኢትዮጵያ ለማስተናገድ ትገደዳለች። ምክንያቱም ይሄ ኮንስቲትዩሽን ይሄ ህገ መንግስት ለህዝቦች ሰጥቼዋለሁ የሚለው መብት ስለሆነ በራሳቸው እንዲያስተዳድሩ ይፈቅዳል ስላለ ደግሞ ከሚያነሳቸው ጥያቄዎች በፖለቲከኞች ፍላጎት ሊሆን ይችላል፣ ስልጣን በሚፈልጉ ኃይላት ሊሆን ይችላል፣ ወይም የህዝቡ ጄኑን ጥያቄ ሊሆን ይችላል። እነዚህ ኢትዮጵያን ሊቆም የማይችል ሊያባራ የማይችል ጥያቄ ውስጥ የሚከቱ ጉዳዮች ናቸው። ከእሱ ጋር አብሮ ማየት ያለብን የተቋማት ገለልተኝነት፣ የህግ የበላይነትን የማስከበር አቅማቸው ምን ያህል ነው? ሶስተኛው የውጭ ኃይሎች ሚና ምንድን ነው? በዋናነት ሁልጊዜ እኔ የህዝብ ጥንካሬ ወይም ህዝብ ውስጥ ያለ ክፍተት በውስጥ ያለ ክፍተት የውጭ ኃይላቶች የመጋበዝ ወይም ለነሱ ኃይል የመስጠት ፖሲቢሊቲ ይኖረዋል ብዬ አምናለሁ። የውጭ ኃይሎች ሁልጊዜ ኢትዮጵያ ላይ ትልቅ ኢንትረስት አላቸው። በሃይማኖት ሊሆን ይችላል፣ በውሃው ሊሆን ይችላል፣ በጂኦፖለቲክስ ሊሆን ይችላል፣ በታሪክ ሊሆን ይችላል። ስለዚህ እነዚህ ሶስት ዋና ዋና ምክንያቶች ናቸው ብዬ አስባለሁ የገባንበት አዙሪት ውስጥ እንዳንወጣ ያደረጉን።
እንግዲህ አሁን ከገለጿቸው ከግጭት፣ የተለያዩ የሰብአዊ መብት ጥሰቶች፣ የህግ የበላይነት በተደጋጋሚ መጣስ የመሳሰሉት በተጨማሪ ደግሞ እንግዲህ አገሪቱ ውስጥ ከፍተኛ አስከፊ የተባለና የሚሊዮኖችን ህይወት አደጋ ውስጥ የከተተ ድርቅም አለና እነዚህ ሁኔታዎች ሀገሪቱ እንድትይ ወደሚፈልግበት የሰላምና የእርቅ ሂደት ለመውሰድ ምን ያክል እንቅፋት ሆነዋል?
ሰላም ለሁሉ ነገር መሰረት ነው። ሰላም ከሌለ ወጥቶ መግባት አይቻልም። ሰላም ከሌለ ማምረት አይቻልም። ሰላም ከሌለ መማርም እንበለው ልማትም እንበለው ሌሎችም ማህበራዊ ኑሮአችንን ስራዎቻችንን ማከናወን አንችልም። ለኔ አሁን የተከሽው የድርቅ ጉዳይ አለመረጋጋት ጉዳይ እሱ አሁንም ዞሮ የሚወስደን የሰላም እጦት ላይ ይመስለኛል። ምክንያቱም ኢትዮጵያን የሚያህል ሀገር ምናልባት አካባቢዋን ልትመግብ ትችላለች ብለን የምንገምታት የምንጠብቃት ኢትዮጵያ በውሃ ሀብቷ ጥሩ ደረጃ ላይ ያለች ሀገር ራሷን መመገብ አለመቻል በጣም በጣም የሚያሳዝን ነው። በመጀመሪያ ደረጃ እንደነዚህ አይነት የልማት ራስን የመቻል ጥያቄዎችን ለመመለስ የፖሊሲ ፕራዮሪቲያችን ምንድን ነው ብሎ መፈተሽ ያስፈልጋል። እርግጥ ነው የመንግስት ትልቁ ኃላፊነት የዜጎችን በሰላም ወጥቶ መግባት ማረጋገጥ ነው። ይሄ ትክክለኛ የመንግስት አንዱና ዋነኛ ተቀዳሚ ኃላፊነት ተግባሩ ነው። ከዛ በተረፈ ግን ሌላውም ህዝብም ሲቪል ሶሳይቲ ተቃዋሚ ፓርቲም ተቀናጅቶ መስራት የሚገባው ትልቁ ስራ ቢኖር እንደነዚህ አይነት አዙሪት ውስጥ ጦርነት፣ ድርቅ ረሃብ እያልን በዛ ዙሪዎች ውስጥ ላለመቆየት ከዛ ለመውጣት ያለው ብቸኛው ቁልፍ አገሪቷ ውስጥ ለረጅም ጊዜ እንደ ሰላም የራቀንን ሰላም እውን ማድረግ ነው። ይሄ ከተደረገ አይ ቲንክ ሌሎቹ ነገሮች በሙሉ መሰራት የሚችሉ ይመስለኛል።
ወደ ሰላም ሂደት ለመሄድ ኃላፊነቱ ከየት ነው መጀመር ያለበት? ወደ ብሔራዊ እርቅ ለመራመድ መሰራት ይችላል ወይ? ግጭቶች ይያሉ ያለመረጋጋቶች ይያሉ ይሄ ሂደት መጀመር ይችላል ወይ? ከተቻለስ መንገዱ ምንድነው?
እኔ ይቻላል ባይ ነኝ። በመሰረቱ አንድ ቤት ሲቃጠል በመጀመሪያ ደረጃ ያንን እሳት ማቆም ጊዜ የማይሰጠው ጉዳይ ነው። በሱ አምናለሁ። ኢትዮጵያ ከገባችበት ችግር ለማውጣት ምንድን ነው መደረግ ያለበት? እዚህ ጋር ህዝብ ኃላፊነት አለበት፣ መንግስት ኃላፊነት አለበት፣ የተለያዩ ተቋማት ሲቪል ሶሳይቲ የራሳቸው ኃላፊነት አላቸው፣ ትምህርት ቤቶች የራሳቸው ኃላፊነት አላቸው፣ የሃይማኖት መሪዎች የራሳቸው ኃላፊነት አለባቸው። ምክንያቱም ሰላም የአንድ አካል የአንድ ወገን ብቻ ኃላፊነት አይደለም። ሰላም ሁሉም ሰው ተረባርቦ እውን ሊያደርገው የሚገባው ጉዳይ ነው። እርግጥ ሁላችንም የተለያየ ኃላፊነት ሊኖረን ይገባል። የመንግስት ኃላፊነት እዚህ ጋር ግንባር ቀደም ነው። እሱን ልንክድ አንችልም። ከዛ በኋላ እንዴት ነው እምነት ትረስት ልናመጣ የምንችለው? ይሄ በተለያየ በዓለም አካባቢ ላይ ችግር ተፈጥሮባቸው የነበሩ አካባቢዎች ወይም ችግር እየተፈጠረባቸው ያሉ አካባቢዎች ከችግር እንዴት ነው የወጡት፣ እንዴት ሊወጡ ቻሉ የሚለውን ነገር ማየት የሚያስፈልግ ይመስለኛል። እነዚህ ኦፒኒየን ሊደርስ የምንላቸው የሃይማኖት መሪዎች ሊሆኑ ይችላሉ፣ የሲቪክ ሶሳይቲ መሪዎች ሊሆኑ ይችላሉ። በህዝብ ዘንድ ቅቡልነት ያላቸው ተሰሚነት ያላቸው ሰዎች ተገናኝተው ከተለያየ የህብረተሰብ አካል ክፍል የተወጣጡ ሰዎች በኃላፊነት በተሞላው ያገባኛል በሚል ስሜት ቁጭ ብለው ተወያይተው ይህን አገር የወደፊት እጣ ፋንታ መምከር መወያየት ያስፈልጋቸው ይመስለኛል። ምክንያቱም አሁን ምንም እንዲህ ነው ቀላል ነው የምንለው ነገር አይደለም። ሁልጊዜ ችግር በሚፈጠርበት ጊዜ ለችግሩ መፍትሄ ውጪ መቃኘት ሳይሆን ውስጥ ያለንን ሀብት ማየት የሚያስፈልግ ይመስለኛል። እነዚህን ነገሮች ካደረግን የተለያዩ የህብረተሰብ ክፍል የሚወክሉ መሪዎች በቅንነት ስለ ራሳቸው ሳይሆን ስለ ሀገር፣ ስለ ህዝብ፣ ስለ ትላንት ሳይሆን ስለ ነገ የሚቆረቆሩ ከሆነ መልኩ ቁጭ ብለው ሊነጋገሩ ይገባል። መንግስት እንደነዚህ አይነት ነገሮችን የማዘጋጀት ቁልፍ ሚና አለው፣ ግዴታ አለበት፣ ኃላፊነት አለበት። ምክንያቱም በስልጣን ላይ መቆየት የሚቻለው ህዝብና አገር ሲኖር ነው። ስለዚህ ይሄ ህዝብ እቺን አገር እንዴት ማቆየት ይቻላል የሚለው ከሁሉም ኢትዮጵያዊ የመንግስት ኃላፊዎችንም ጨምሮ እነዚህን ጥያቄዎች መመለስ መቻል አለበት። እነዚህ ካላደረግን ድረስ ምናልባት አንድ እርምጃ ወደፊት ሁለት እርምጃ ወደኋላ መሄድ፣ ታዞሪት ውስጥ መቆየት ግዴታችን በጣፋንታችን ነው የሚሆነው።
ያ ከ70% በላይ የሚሆነው ህዝቧ ወጣት ነው። ይሄ ወጣት ክፍል ደግሞ የተለያዩ የኢኮኖሚ የኑሮ ውድነት የስራ አጥነት ችግሮችን ጫንቃው ላይ ተሸክሟልና ሌሎች የሰብአዊ መብት ጥያቄዎችን መሰረታዊ የሚባሉ ጥያቄዎች ባሉበት ወቅት እንዴት ነው ወጣቱን ወደ ብሔራዊ እርቅ ሐሳብ ወደ ሰላም ሐሳብ ወደ ሰላም ሂደት ውስጥ ማምጣት የሚቻለው?
በመሰረቱ ቀደም የተነጋገርነው ነገር አለ። የመጀመሪያው ጥያቄ ላይ ለሁሉም ነገር መሰረቱ ሰላም ነው። ይህንን ትውልድ በተለይ አሁን ያለው ትውልድ እንደ አንድ ቀድሞ እንደመጣ የቀድሞ ትውልድ አባል እንደመሆኔ በጣም ሁሌ ሳስበው የሚያሳዝነኝ፣ ከሁሉ በላይ ደግሞ ትምህርት ላይ ከፍተኛ ትምህርት ተቋም ውስጥ ከባለፉት 20 ምናምን ዓመት እንደቆየ ሰው በጣም የሚያሳዝነኝ፣ ምናልባት ልቤንም የሚሰብረኝ ነገር ይሄ ትውልድ ከመጀመሪያ ጀምሮ ለባለፉት 30 ዓመታት ማለት ይቻላል ጥላቻ እየሰበክን ያሳደግ ነው የፈጠር ነው ያጎለበት ነው ትውልድ ነው። ታላቆቹን እንዳያከብር፣ ከሌላ አካባቢ የመጣ ወገኑን እንደ ጠላት እንዲያይ፣ ዛሬ ኢትዮጵያ ለገባችበት ፈተና በሙሉ ከተወሰነ አካባቢ የመጣ ሰው ወገኑ ተጠያቂ እንደሆነ፣ ለዛ ችግር መፍትሄ ሊሆን የሚችለው ያንን ወገን ምናልባት ማሰቃየት፣ ማፈናቀል፣ ከተቻለ ማጥፋት እንደ ብቸኛ መፍትሄ አድርገን ስንሰብከው የቆየ ትውልድ ዛሬ እዚህ ቦታ ላይ ደረሰ፣ እንዲህ አደረገ ብለን እሱን ብንከስ በጣም ያሳዝናል። ለችግራችንም ትክክለኛ መፍትሄ እናገኛለን ብዬ አላስብም። ስለዚህ ማድረግ ያለብን ነገር ምንድን ነው? ከመስመር የወጣውን ትውልድ ወደ መስመር እንዲገባ ማድረግ ያስፈልጋል። ያስተማርነውን መጥፎ ነገር የዘራነውን ጥላቻ በመጀመሪያ ደረጃ መፍታት ሪቨርስ ማድረግ የሚያስፈልግ ይመስለኛል። ትምህርትን የፖለቲካ ሰለባ ማድረግ ከፈለን አንዱም ዋጋ ይመስለኛል። ባለፈው የወጣው የ12ኛ ክፍል መልቀቂያ ፈተና ውጤት ለዚህ ቁልጭ ያለ ማስረጃ የሚሆን ይመስለኛል። የወደቁት ተማሪዎቻችን ናቸው ወይስ እኛ እንደ ኢትዮጵያውያን ሁላችንም ወድቀናል? እዚህ ላይ ግልጽ ንግግር ያስፈልገናል። ሐኪማችን ጋር ሄደን ሐኪማችን ውሸት ነግረን እውነተኛ መድኃኒት ልናገኝ አንችልም። እውነቱን መነጋገር ያስፈልጋል። እኔ እንደ ህዝብ የወደቅን ይመስለኛል። ያ ደግሞ ልጽ አድርጎ እንደ መስታወት አሳይቶናል። ስለዚህ እዛ ጋር ያለው ነገር እዛ ጋር ያለው ችግር መፈታት ያለበት ይመስለኛል። እነዚህ ተቋማት ትምህርት ላይ የምናደርገው ሴራ፣ ትምህርት ላይ የምንፈጽመው ስህተት አሁን ብቻ አይደለም ወደፊትም ዋጋ ያስከፈለን ይኖራል። ስለዚህ እዛ ጋር ያለውን ነገር ለአንዴና ለመጨረሻ ጊዜ ልናስቆም የሚገባ ይመስለኛል። ይህንን ስናደርግ ከዚህ በተጨማሪ ያሉት ነገሮች እንዳልኩት ትምህርትም እንበል ልማትም እንበል ጤናም ሌሎችም ማንኛውም ነገር መሰረቱ ሰላም ነው። በዚህ ሰላም የመጀመሪያ ተጠቂ የሚሆነው ይሄ ወጣቱ ትውልድ ነው። ምክንያቱም ሽማግሌዎቹማ ቁጭ ብለው ጦርነት ያውጃሉ፣ የሚዋጋው የሚሞተው ይሄ ወጣት ነው። ስለዚህ በመጀመሪያ ደረጃ ልናደርግ የሚገባን ነገር ይሄ ክፍል የችግሩ ሰለባ ተቀዳሚ ሰለባ ስለሚሆን ከሰላምም ተጠቃሚ የሚሆነው እሱ ነው። ስለዚህ የሰላም ባለቤት ልናደርገው የሚገባን እንዴት ነው? የሰላም አምባሳደር ልናደርገው የሚገባው ምንድን ነው? እንዴት ነው ኃላፊነት እንዴት ነው ልንሰጠው የሚገባው? ምክንያቱም ቅድም እንዳልኩት አብዛኞቻችን ምናልባት የእድሜያችን ከግማሹን በላይ ይኖረናል። ይህንን እችን ሀገር የሚረከቡ ነገን የሚረከቡት እነዚህ ልጆች ናቸው። ስለዚህ እነዚህ ልጆችን ኃላፊነት ሰጥቶ የሰላምን ጥቅም አስረድቶ እነዚህ ከግጭት ሁላችንም እንደምናጣ እንደምንጎዳ የባለፉት ጥቂት ዓመታት በደንብ ጥሩ አድርገው ማስረጃ የሚሆኑን ይመስለኛል። ከሰላም ሁላችንም አስራፊዎች ነው የምንሆነው፣ ከሁሉም በላይ ወጣቱ ትውልድ። የጦርነት ሰለባ የሚሆነው እሱ ስለሆነ በሁለቱም በኩል በሶስቱም በኩል በአራቱም በኩል በተለያየ አካባቢ ላይ የሚያልቀው ይሄ ወጣት ስለሆነ ስለዚህ እዛ ጋር ቆም ብለን ማሰብ የሚያስፈልግ ይመስለኛል። ይህንን የሰላሙ አንዱ አካል አድርገን በሰላሙ ዙሪያ ላይ ውይይት ላይ ግንባር ቀደም ካደረግነው እና የሰላሙ ተጠቃሚ ካደረግነው ቅድም እንዳልኩት ኢትዮጵያ ውስጥ ያለው የሰላም ችግር በጣም በጣም ሆደ ሰፊ የሆነ ሃይማኖተኛ የሆነ ሆደ ሰፊ የሆነ ህዝብ ስላለ እነዚህን ነገሮች በማድረግ የራሳችንን የቤት ስራዎች በመስራት የተለያዩ የህብረተሰብ አካላትን በማሳተፍ በተለይ በተለይ ወጣቱን ግንባር ቀደም የሰላም አምባሳደር በማድረግ ቀደም እንዳልኩት እንደዚህ እንደ ሰማይ የራቀነን ሰላም እውን አድርጎ የሰላሙ ተቋዳሽ የልማቱ ተቋዳሽ ማድረግ እንችላለን። ላይ
ተዘነበ እንግዲህ በሰሜን ኢትዮጵያ የነበረው ግጭት ለማስቆም የሰላም ስምምነት ከተፈረመ ወዲህ የኢትዮጵያ ፖለቲካ ለምን አልተረጋጋም? ለዚህ ስጋት ሆኖ የቀጠሉ ጉዳዮች ምንድናቸው? ይሄ ባለበት ሁኔታ የሰላምና የእርቅ ሂደትን መጀመር ይቻላል ወይ? ለዚህ ሐላፊነቱ ማን ጋ ነው በሚሉ ሐሳቦች ዙሪያ ነው ተወያየ ነው። ዶክተር ዘነበ መልከታውን ስላካፈሉን በአድማጮች ስም በጣም አመሰግናለሁ።
እኔም አመሰግናለሁ። እግዚአብሔር ይስጥልኝ።